አምላካችን ልዑል እግዚአብሔር መልካምና ታላቅ የሆነውን ቅዱስ ስምህን በዚህ ቦታ እንጠራለን። የዳንበትን የናዝሬቱ የኢየሱስ ክርስቶስን ስም የበረከት የኃይል የደህንነት የሰላም የጸጋ ሁሉ ምንጭ የሆነውን መልካሙን ስም የሚያድነውን ስም ከስም ሁሉ በላይ የሆነውን የኢየሱስን ስም በዚህ ቦታ እንጠራለን። አቤቱ በስምህ ጥላ ስር ነን። ጌታ ሆይ፣ እግዚአብሔር ሆይ፣ ልጆችሽ ከእግዚአብሔር የተማሩ ይሆናሉ እንደሚል ጌታ ሆይ አንተ አስተምረን። ጌታ ሆይ የጸጋህ ቃል ጌታ ሆይ በጸጋህ መንፈስ በመንፈስ ቅዱስ እግዚአብሔር ሆይ ቅባትና ኃይል ወደ እያንዳንዳችን ውስጥ ይግባ። እግዚአብሔር ሆይ ይህ ጊዜ የምንለወጥበት የምንሰራበት የምንታነጽበት ይሁንልን በጌታ በኢየሱስ ክርስቶስ ስም አሜን። ያው እንግዲህ ስንማር የነበረው ደቀ መዝሙር የሚለው ትምህርት በጣም በተደጋጋሚ አሁን እያየን ባለነው ርዕስ ላይ እንድንማር የፈለኩበት ትልቁ ምክንያት ደቀ መዝሙርነት ስልጠና አይደለም። በተለያዩ መስሪያ ቤቶች በተለያየ ጉዳይ ሰዎች ለአንድ ነገር እንደሚሰለጥኑ እንደ ስልጠና ይታያል። እና ብዙ ጊዜ ያንን ሳየው እንደዛ ያለውን አቀራረብ መንፈሳዊ ትርፍ ሲገኝበት በበኩሌ ማየት አልቻልኩም። ምክንያቱም ሰዎች ስልጠና ይወስዳሉ፣ የመዝሙርነት ስልጠና ይሰጣል፣ አሰልጣኞች ማኑዋል ይዘጋጃል። አንዳንዴ እነሱ ያዘጋጁትም አይደለም ተዘጋጅቶ ይሰጣቸዋል። የተጻፈውንና የተሰጠውን ማሰልጠኛ ከምዕራፍ አንድ ከምዕራፍ ሁለት ይባላል ያልቃል። እና ሰዎች ተምረው ከዛ አለቀ። ምን ተማርክ? የደቀ መዝሙርነት ትምህርት ተምር ያለው ማስተር ላይፍ ተምር ያለው የተለያየ ስም ይሰጡታል። ግን የክርስትናን ህይወት ግን ሰዎች የሚኖሩበትን መንፈሳዊ ምስጢርና ሁኔታ ግን መረዳት አይችሉም። እና ይህንን ነገር በጣም አርጋችሁ ልትመለከቱ ይገባል። እና በእግዚአብሔር ቤት ክርስቲያኖች ሆነን ስንኖር ክርስቲያን አርጎ የሚያኖረን ምስጢር ለደቀ መዝሙርነት ህይወት ብቻ አይደለም። በአጠቃላይ ክርስቲያን ሆኖ መኖር ምን ማለት ነው? ምን ማለት ነው ክርስቲያን ሆኖ መኖር? ይህንን ራሳችንን መጠየቅ መቻል አለብን። እና አንድ ሰው ክርስቲያን ነኝ ብሎ ሲል በብዙ ሁኔታ ራሱን ይገልጣል። እና ከዚህ በኋላ ጌታዬን አምናለሁ፣ ኢየሱስ እንደሞተልኝ አምናለሁ እና ከዛ የቤተ ክርስቲያን አባል ይሆናሉ፣ የሚሰጠውን የሚባለውን ሁሉ ያደርጋሉ ይሆናሉ፣ ከዛ ይጠመቃሉ፣ የቤተ ክርስቲያን አባል ናቸው፣ በቃ ይኖራሉ እና ያገለግላሉ፣ በቤተ ክርስቲያን በሁሉ ነገር ይሳተፋሉ እና ብዙ ነገሮች ውስጥ ይገባሉ እና ክርስቲያን ሆነዋል፣ በቃ ክርስቲያን ናቸው። ግን በጌታ መኖር የሚለውን ነገር ግን ሳያውቁ ሲኖሩ ይታያል። እነዚህ ሰዎች ኃጢአት ሲፈትናቸው በኃጢአት ሲቸገሩ ግራ ሲገባቸው የተለያየ እንትን ይላሉ እና እኔ ደካማ ስለሆንኩ ነው በቃ ራሳቸውን ይኮንናሉ። መንፈሳዊ ሕይወታቸው እንደሚፈልጉት እንደሚማሩት ሆኖ ሳያገኙት ሲቀሩ ይቸገራሉ። ምናልባት ራሳቸውን መግለጥም ይፈራሉ። በቃ ግራ ይገባቸዋል እና በጣም ብዙ ሰዎች በነገራችን ላይ እኔ እንዳየሁት ሳገለግል እንደተረዳሁት ኢቭን አገልጋዮች ሆነው ፉል ታይም እንኳን አገልግሎት ገብተው አስታውሳለሁ። በመሰረተ ክርስቶስ የመሰረተ ክርስቶስ ወንጌላውያኖችን አስተምር ነበር እና በዚያን ጊዜ መዳን ምን እንደሆነ እንኳን እንዳልገባቸው ነበር ወንጌላውያኖቹ። አንድ ወንጌላዊ የተወሰነ ዓመት ካስተማርኳቸው በኋላ እኔ ድኜ የሚያድን ወንጌል ነው የሰማሁት የተማርኩት ይል ነበር። እና ብዙ ጊዜ ሰዎች በቤተ ክርስቲያን ውስጥ የሚያሳዩትን ለእግዚአብሔር ያሳያቸው የሚያሳዩትን ቅንነት ብቻ ነው የምንመለከተው እንጂ መንፈሳዊ ነገር ገብቷቸዋል ወይ ብሎ የሚሰልል የሚጠይቅ የለም። እና እነዚህ ነገሮች በጣም ሲሪየስ ነገሮች ናቸው። በተለይ በአሁኑ ጊዜ ደግሞ ብዙ ቤተ ክርስቲያን ውስጥ ያሉ አገልጋዮች ታጥቀው የተነሱት ምእመኑን እየደለሉ ከምእመን የሚገኘውን ጥቅም በማግኘት ሚሽን ላይ ብቻ ነው። እና የሰዎች ህይወት ከእግዚአብሔር ጋር ያለው ነገር ደንታቸው አይደለም። ይሄንን አፕ ፍሮንት ወነቴ ነው መናገራችሁ። ብላንት የሆነ ስቴትመንት ሊሆን ይችላል ግን ኢትስ ኤ ፋክት። ሰዎች ቤተክርስቲያን ቁጥር መሙላቱ እና ከመመናን የሚገኘው ገንዘብ ጥቅም በመመኑ ብዛትና መገኘት የሚመጣው ጥቅም ላይ ብቻ ነው። ሰዎች የእግዚአብሔር ሰዎች ሆነው መጽሐፍ ቅዱስ የሚያስተምረውን ትምህርት እየተማሩ መኖራቸውን አይደለም። እና ሰዎች ተቀይመው ከቤተክርስቲያን እንዳይቀሩ አለ አይደለም ሃርድ አንሆንባቸው ምን አንሆንባቸው ይባላል። አሁን እንደዚህ ያለ ትምህርት ብዙ ሰዎች የጸጋ ትምህርትም አይደለም ለነሱ። እግዚአብሔር ያሳያችሁ በእኔ ኑሩ የሚል ጌታ ያለ ያለኔ ምንም ማድረግ አትችሉም። ከዚህ የበለጠ የጸጋ ቃል ምንድነው ሰው መስማት የሚችለው? ከዚህ የበለጠ የጸጋ ቃል ምን አለ? እኔ በእናንተ ህይወት ውስጥ መኖር ፈልጋለሁ ይላል። ይሄንን የጸጋ ቃል አይደለም ይሄ ከባድ ነው የሚል ክርስቲያን የዞረበት ክርስቲያን ነው እንገራችሁ። ምክንያቱም እኔ ክርስትናን መኖር እንደማልችል ጌታ የነገረኝ ያስተማረ እኔ የወይን ግንድ ነኝ እናንተ ቅርንጫፎች ናችሁ ያለ እኔ ምንም ማድረግ አትችሉም ይላል። ለጌታ ሆይ እንግዲህ ገላግለኝ እኔ በራሴ ጥሬ መኖር ያልቻልኩትን ህይወት ልታኖረኝ እፈልጋለሁ ብሎ ከማለት ይሄን ቀላል የሆነ ምርጫ ከማድረግ ውጪ ሌላ ምን አለ? በጣም ብዙ ሰዎች ዓለማዊ ህይወታቸው ሳይነካ ድሮ የሚኖሩትን እያደረጉ የሚሆኑትን እየሆኑ ምንም ነገራቸው ሳይነካ ቤተክርስቲያኑስ መኖር ይፈልጋሉ። This is not fair. እስኪ ታያችሁ ትዳር መስረታችሁ ባል ወይ ሚስት ከዚህ በፊት ከማግባታቸው በፊት በነበራቸው ጤናማ ባልሆነ ግንኙነት እየተመላለሱ ከተዳራቸው ውጪ ልክ ያልሆነ ህይወት እየኖሩ ትዳር ብሎ መኖር የሚፈልግ ሰው ሴትም ወይም ወንድ ማን ነው? እንደነዚህ ያሉ ሰዎች ምንድናቸው? አመንዝራዎች ናቸው። እንደነዚህ ያሉ ሰዎች ምንድናቸው? ለትዳራቸው ጠንቅ ናቸው። እንደዚህ ካለ ሰው ጋራ ማንም ሰው ትዳር ለመኖር የሚፈልግ ሰው የለም። አመንዝራ የሆነ ብቻ ነው። ጌታ ኢየሱስ ክርስቶስ እኛ ውስጥ ልኑር ይያለ አይ የለም አንተም ትኖራለህ ግን እኔም ደግሞ የለመድኩት የዱሮ ልማዴ አለ እና እሱንም ተቀበል ደካሜ ነው እሱንም አልተውም እንደፈለኩ ደግሞ እሱንም እኖራለሁ ብሎ ማለት ትልቅ ነውር ነው። ኢየሱስ ከባል ይበልጣል ከሚስት ይበልጣል። እና ጌታ አንተ ውስጥ ልኑር አንቺ ውስጥ ልኑር ብሎ ሲለን ልርዳ አንተም ማትችለውን ላስችል ማትችው ላስችልሽ ብሎ ሲል ኢየሱስ ክርስቶስን አለመምረጥ ማለት እድል አለመስጠት ማለት ትልቅ ነውር ነው። አይ የለም እኔ ከፈልክልኝ ዳ ኃጢያቴን መማር ብቻ ነው የሚጣፍጠኝ እሱን ነው የምፈልገው በቃ በሱ ተቀበለኝ በቃ እንግዲህ ደካማ ነኝ ከዚህም ያጣቀስኩ ከዚህም ያጣቀስኩ ይሄንንም ያንንም ይሆንኩ ስኖር ተሸከመኝ። ወገኖቼ ኢየሱስ የኃጢያት አገልጋይ አይደለም። መጽሐፍ ቅዱስ በገላትያ መጽሐፍ ላይ የሚለውን ማወቅ አለባችሁ። ራሳችሁን እንዳታስቱ። እንደዚህ ያለ መንፈሳዊ ትምህርት እየተማራችሁ ከጌታ ጋር ለመኖር ከልባችሁ መርጣችሁ ኢየሱስን የኃጢያት አገልጋይ ላድርግ ብትሉት በአጋንንት ትያዛላችሁ። እኔ ላስጠንቅቃችሁ አጋንንት ይዛችኋል። ለምን? በብርሃን ላይ የሚያመጽ ሰው ለብዙ እስራት ይጋለጣል። በጌታ በኢየሱስ ክርስቶስ ላይ ተነስተው ሰዎች ጤናማ ህይወት የሚኖሩ የሉም። ስለዚህ ይሄንን ማወቅ አለባችሁ። እኔ ይሄንን እናንተን ወገኖቼን ለማስፈራራት ሰው የሆነው ባህሪ አይፈቅድልኝም። እኔም እግዚአብሔርን መፈራ ሰው ነኝ። እኔም እንደናንተ ጸጋ መፈልግ ሰው ነኝ። እኔም የናንተ አይነት ድካም ያለኝ ነኝ። ነገር ግን የወንጌል አደራ ግን ይሄንን ላመቻምቼ ላገለግል ግን እሺ አይለኝም ህሊናዬ። ስለዚህ የእግዚአብሔር ቃል ምን እንደሚል ልብ ብላችሁ ተመልከቱ። ምዕራፍ 2 ገላትያ ላይ ተመልከቱ የእግዚአብሔር ቃል ምን እንደሚል። ገላትያ ምዕራፍ 2 ላይ ቁጥር 17 ጀምሮ ነገር ግን በክርስቶስ ልንጸድቅ የምንፈልግ ስንሆን ራሳችን ደግሞ ኃጢያተኞች ሆነን ከተገኘስ እንግዲያስ ክርስቶስ የኃጢያት አገልጋይ ነው? ምን ይላል መልሱ? ምን ይላል? እስኪ ድምጻችሁን ከፍ አድርጉት። አይደለም ነው የሚለው። ጌታ ኢየሱስ ክርስቶስ የኃጢያት አገልጋይ አይደለም። የብዙዎቻችን ችግር ውድ ወገኖቼ እኔ ልንገራችሁ ሁለት ነው። ሁለት መሰረታዊ ችግር ነው ያለው። አንዱ በደንብ የምንማርበት የክርስቶስን የጸጋውን ወንጌል የሚያድነውን ወንጌል የምንማርበት እድል ያላገኘንበት ቤተክርስቲያን ከኖርን በዳፍንታም ወንጌል ዳፍንታም ኖሮ መኖራችን ነው። የብዙ ክርስቲያኖች ችግር ይሄ ነው ብዬ አምናለሁ። እውነትን ስለማይረዱና ስለማያምኑ አላ አይደለም የእግዚአብሔር ብርሃን የጸጋ ወንጌል በትክክል ስለማይሰጣቸው በዚህም ይቸገራሉ። በደንብ ያላበላናቸው ልጆች ለምን አልወፈርክም ለምን አላደግክም ልንላቸው አንችልም። ካበላናቸው ካጠጣናቸው ልጆቹ አላድግ ብለው ካሉ ከቤተሰብ ሳይሆን ከመጋቢ ሳይሆን ችግሩ ከልጆቹ ጋር ይሆናል። ያ ሁለተኛውን ችግር ያሳያል። ልጆቹ ወይ ወስፋት አለባቸው ወይ ህመም አለባቸው ወይ ውስጣቸው ያዛቸው የበሉትን ነገር የሚበላ ነገር አባዜ በውስጣቸው አለ። ያ መድኃኒት ተሰጥቶ መገላገል አለባቸው። ከውስጣቸው ያለውን ሁሉ የሚነጥቅ የሚያጠፋ ነገር መኖር አለበት። ይሄንን በጣም ማወቅ አለበት። እና እኛም እንደዚሁ ነው። በቤተ ክርስቲያን ውስጥ ሰዎች እየኖሩ ልንገራችሁ በቤተ ክርስቲያን ውስጥ እየኖሩ ፕላንድ የሆነ የኃጢአተኛ ህይወት የሚኖሩ ሰዎች ከይሲዎች ናቸው። የክርስቶስን ወንጌል የሚያጠፉ አጥፊዎች ሰዎች ናቸው። እንደነዚህ ያሉ አይነት ሰዎች በምንም አይነት አገልግሎታችን የቤተ ክርስቲያን አገልግሎት የእግዚአብሔር ሥራ ለማንም ክብር ዋጋ ሆኖ አይከፈልም። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ልንገራችሁ አሁን አንዳንድ ጊዜ እኔ ዱሮ ገና ቦስተን ላገለግለጀ ስለ ንስሐ ሳስተምር እንደዚህ ያስተማርክ እንዴት ትዘልቀዋለህ አለኛ አንዱ። ምን ነው አለ እኔ በጣም ከባድ ትምህርት ነው ማን ይሄን የሚችለው አለ። ንስሐ ግቡ ማለት ሰው ታሞ ተመርመሩ ማለት በሽታ ይመርመርና ተታከም ማለት ይሄ ከባድ ትምህርት ከሆነ ታዲያ ምንድነው ቤተክርስቲያን ሰው የሚያረጋው? ምን ሊሆን ነው ቤተክርስቲያን የሚሄደው? ሐኪም ሄዶ ልብስህን አውልቅ ልመርምር ኤክስሬይ ተነሳ ሽንትም ደምም ስጥ ብሎ ቢል እንዴ ምን ጣጣ ታመጣብኛለህ ያለኝ ልትወስድ ነው የሚላል እንዴ? አያችሁት? ለምትል ይው አንድ ነገር ክርስትናን ለመኖር ሰው ትዳር ለመግባት አንዳንድ ሰዎች አስተዋይ ሰዎች አሉ። አንድ ልጅ ለምን አታገባም አልኩት። እንዴ ጣጣ እኮ ያመጣብኛል አለ። ምን ነው አልኩት። እንዴ በአንድ ጊዜ ኮከብታ በእድሜ ልክ የሰበሰብኩትን ገንዘብ ሁሉ እኮ የራሱ አልታረግ ነው አለ። ይሄ ሰው እንዲህ በማለቱ ሊያስቅ ቢችልም ትክክለኛ የትዳር ሚስጥር ገብቶታል። ሚስቱ ከገባች በሙሉ እኩል ባለ ንብረት እንደምትሆን ገብቶታል። አንዳንድ ሰው ግን ያገባና ሚስቱ በገንዘቤ አያገባሽም እንግዲህ እና በድርድር ነው የምንኖረው በገደብ ነው የምኖረው። ይሄ ትዳር አይደለም። አያችሁት? ይሄ ሰው ባያገባም ትዳርም እንደሆነ ገብቶታል። ጌታ ኢየሱስ ክርስቶስንም የሚቀበሉ ሰዎች እስከ ምን ድረስ ክርስቶስ ከኛ እንደሚጠይቅ ካዥዋል ለሆነ ለሁድ ህይወት አይደለም ኢየሱስ። ሃሌሉያ! ኢየሱስ ለሁድ ህይወት አይደለም። ሰኞ ኢየሱስ ነው፣ ማክሰኞም ኢየሱስ ነው በህይወቴ። የእግዚአብሔር ስም የተባረከ ይሁን። ይህንን ነገር ማወቅ አለባችሁ። በእግዚአብሔር ቤት ውስጥ ለፕሮቶኮል እየተመላለሱ በጥፋት የሚኖሩ ሰዎች እንዳሉ የታወቀ ነው። ይሄንን ነገር ደግሞ እግዚአብሔር ይፈርዳል። ክብር ለእግዚአብሔር ይሁን። ስለዚህ ይሄንን ትምህርት ስትማሩ ህይወትን ከክርስቶስ ጋራ የምትኖሩበትን ነው። ደቀ መዝሙር ማለት ፕሮቶኮል ለብሶ ሰንደይ ስኩል ልብሱን ለብሶ በስነ ስርዓት ቸርች ለማምለክ የመጣ ሰው ማለት አይደለም። That's not the point here. ኢየሱስ ጌታ ሆኖ በህይወታችን መኖሩ ነው። የእግዚአብሔር ስም የተባረከ ይሁን። ስለዚህ በጌታ የሚኖር የደቀ መዝሙር ህይወት ብለን የተመለከትነው ትምህርት እነዚህን ሁኔታዎች እንድንዳስስ ነው የሚያረጋን። በዮሐንስ ወንጌል 15:4 ላይ በእኔ ኑሩ እኔም በእናንተ ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም ይላል። እኔ በጌታ ስም እየለመንኩ እየተማጸንኩ ጠይቃችኋለሁ። ይሄ የጸጋ ቃል ያልሆነለት ክርስቲያን ይሄ ከባድ ነው የሚል ሰው ልንገራችሁ፣ ወይ አልዳንም ወይ አጋንንት ይዞታል። በእኔ ባትኖሩ እኔም በእናንተ ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። ገላገለን እኮ ኢየሱስ። እኔ አቅም ልሁንላችሁ ነው የሚለን። ክብር ለእግዚአብሔር ይሁን። ይሄ ጸጋ ቃል አይደለም? ይሄ ጸጋ ቃል አይደለም ወገኖቼ? ታዲያ ከዚህ የበለጠ ምንድነው ጸጋ ማለት ነው? ለብዙ ሰዎች ሰይጣናዊ ጸጋ ይለማመዳሉ። ምን እንደሆነ ታውቃላችሁ? ሰይጣናዊ ጸጋ የፈለከውን ሁን፣ አስመስለህ የመሰለህ ኑር፣ በቃ ጌታ ቸር ነው፣ ጌታ ፍቅር ነው ይላሉ። ኖ፣ በኃጢአት የሚያኖር ፍቅር ኢየሱስ የለውም። እኛ እንኳን ስጋ ለባሾች ልጆቻችን የፈለገውን ጥፋት እየሰሩ ወዳለው ይላልና እንኖርም። ኖ ወይ እስቲ ልጆቻችሁን የፈለጉትን ጥፋት እየሰሩ እየሰረቁ እየዋሹ እያታለሉ ለጥፋት እየተጋለጡ አይ ላቭ ዩ በሏቸው። ዩል ኪል ዘም ኢየሱስ ክርስቶስ እኛን በኃጢአት ውስጥ ይያልን ወድሃለሁ ወድሻለሁ ብሎ ጸጋ አይሰጠን። እንደዚህ ያለ ጸጋ ተመራጩ ከሆነ መስሏቹ ከሆነ እንዳሮጌ ባርኔጣ እንዳሮጌ ልብስ ከላያችሁ አውልቃችሁ ጣሉት። ጌታ ኢየሱስ ክርስቶስ ራሱን ነው የሚሰጠን። የእግዚአብሔር ስም የተባረከ ይሁን። ይሄንን ህይወት እንዴት እንደምንኖር ነው ለነማር የምንሞክረው። ፍሬ የሚያፈራ የደቀ መዝሙር ህይወት ለመኖር ሁለት አስፈላጊ ነገሮች አሉ። በጣም ሁለት አስፈላጊ ነገሮች አሉ ብለናል። ጌታ በእኛ ውስጥ መኖር አለበት፣ እኛ በጌታ መኖር አለብን ብለናል። ጌታ በእኛ ውስጥ መኖር አለበት፣ እኛም በጌታ መኖር አለብን። የእግዚአብሔር ስም የተባረከ ይሁን። እነዚህ ሁለት ነገሮች መፈክር አይደሉም። እነዚህ ሁለት ነገሮች እኔና እናንተ ዝም ብለን ምናነበንባቸው አይደሉም። መሆን አለበት። እኔ በእናንተ ማለት ምሳሌ አይደለም። ሊትራሊ ኢየሱስ በእኛ ውስጥ ይኖራል። ጌታ ኢየሱስ ክርስቶስ በእኛ እንዲኖር እኛ በጌታ ደግሞ መኖራችንን ማወቅ አለብን። ጌታ በእኛ መኖር ያለበት ለምንድን ነው ብለን እስኪ እንጠይቅ። ለምንድን ነው ጌታ በእኛ የሚኖረው? ጌታ በእኛ የሚኖረው ለምን እንደሆነ ማወቅ አለብን። ጌታ በእኛ የሚኖረው ውድ ወገኖቼ ለምን እንደሆነ ታውቃላችሁ? የራሱ ስላረገን ነው። መዳን ማለት መዋጀት ማለት ጌታ ኢየሱስ ክርስቶስ ዋጀን። ዋጀን ብለን እንላለን። ይሄን ቃል ታውቃላችሁ አይደለም? መዋጀት ማለት ምን ማለት ነው? ጌታ ዋጋ ከፍሎ የራሱ ማድረግ ማለት ነው። ሁለተኛ ቆሮንቶስ ምዕራፍ 5 ላይ ይሄንን ቃል ባለፈው ጊዜ ተመልክተነዋል። ሁለተኛ ቆሮንቶስ 5 ላይ سنመለከት ይሄንን ቃል በደንብ አይተነዋል። እግዚአብሔር የተመሰገነ ይሁን። የጌታ ስም ብሩክ ይሁን። ኢየሱስ ጌታ ነው። ጌታ ይመስገን። ሁለተኛ ቆሮንቶስ ምዕራፍ 5 ላይ ይሄንን ቃል አብረን እንመለከታለን። ቁጥር 15 ላይ ከቁጥር 14 እና 15 ይህን ስለቆረጥን የክርስቶስ ፍቅር ግድ ይለናል ይላል። ይህን ስለቆረጥን የክርስቶስ ፍቅር ምን ይለናል? ግድ ይለናል። አንዱ ስለሁሉ ሞተ፣ እንግዲያስ ሁሉ ሞቱ። አያችሁት? አንዱ ስለሁሉ ሞተ፣ እንግዲያስ ሁሉ ሞቱ። ከዛ በኋላ ምን እንደሚል ተመልከቱ። በሕይወትም ያሉት ጥቅሱ ነው የሚለው። በሕይወትም ያሉት ስለነርሱ ለሞተውና ለተነሳው እንጂ ወደፊት ለማን እንዳይኖሩ? ለራሳቸው እንዳይኖሩ ስለሁሉ ምን አረገ? እግዚአብሔር ይመስገን። ለአንድ ልጅ አረሳም በሕይወት ይሄን ጥቅስ ሁሉ ጊዜ ለሰዎች ሰጣቸዋለሁ ስላችሁ እስኪ አንብቡት። ምንድነው የሚለው እንነጋገርላችኋለሁ። ይሄ ዝም ብሎ እግዚአብሔር ጥቅስ ሰጥቻለሁ እንደሚለው አይደለም። እኔም በበኩል የምሰጠው ያን ልሰጥ አልችልም። የቃሉ ባለቤት እግዚአብሔር ነው። እስቲ ይህንን ጥቅስ ተመልከትና እንነጋገርላችኋለሁ ስላቸው አንድ ብዙ ሰዎች ብዙ መልስ ይመልሱልኛል። ይገርማችኋል። እኔ ምንም ለዚህ የምለው የለም። የሚያጸልይ ነው የሚሉኝ አሉ። አለ አይደለም እጄን ባፌ ላይ አስጫነኝ የሚሉኝ አሉ። አንዳንዶቹ እግዚአብሔር በዚህ ተናገረኝ ይሉና ዝም ይላሉ። ይህን ስለቆረጥን የክርስቶስ ፍቅር ግድ ይለናል። አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ። በሕይወትም ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ። ይሄ ጥቅስ የሚናገረውን ነገር ጥያቄ ስጠይቀው ምን አገኘ ስለው ያ ወንድም ምን አለኝ? ባጭሩ ገዳም ግባ ነው የሚለኝ። አባቱ ሱቅ ነበራቸው፣ ይነግድ ነበረ እዛ በፓርት ታይም። ገዳም ግባ፣ እዚህ ከተማ ምንም አሰራም ነው የሚለኝ አለ። አይደለም አይደለም፣ እንደዛ አይደለም ጌታ የሚለው። እዚህ ሱቅ ውስጥ ያለህን ኑሮ ለእኔ ስጠኝ፣ የእኔ ነው ነው የሚለው። በአንድ ጊዜ ገብቶ ባለቤት ነው የሚለው። ከንግድ አያወጣንም፣ ከትምህርት አያወጣንም፣ ካለንበት ስራ አያወጣንም፣ ከትዳር አያወጣንም። ነገር ግን ምንድን ነው የሚያደርገን? ያለንን ኑሮ የራሱ ነው የሚያደርገው። ፓርታይም ትዳር እስቲ ያላችሁ፣ ፓርታይም ነው የኔ ትዳር የሚል ሰው ፓርታይም ትዳር ያለው ሰው ሰምታችሁ የምታውቁ? ፓርታይም ትዳር ፉልታይም ነው? ፉልታይምም የለም ትዳር። ፉልታይም ማለት 8 አወርስ ነው ፉልታይም ሲባል። ፉልታይም ትዳር አለ? የለም። 24/7 ነው አንቲል ዴዝ ነው አይደለም እንዴ? ከጌታ ጋር ያለው ኑሮ ግን አንቲል ዴዝ አይደለም፣ ፎርኤቨር ነው። ክብር ለእግዚአብሔር ይሁን። ፎርኤቨር ነው። ፓርታይም አይደለም፣ ፉልታይም አይደለም፣ እሁድ አይደለም ሰኞ አይደለም ክርስትና ለሚባል ካታጎሪ ተበጅቶለት ኮምፓርትመንት ተበጅቶለት ለዚህ ነገር ከጌታ ጋር ለዚህ ደግሞ በራስ የሚባል ነገር የለም አንዱ ስለ ሁሉ ሞተ እንግዲያስ ሁሉ ሞቱ በህይወትም ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ ጌታ በእኛ የሚኖረው እኔና እናንተን ትልቁ ምክንያት አንደኛ እንመልከት ያለ እኔ በእናንተ ልኖር ብሎ ሲል የራሱ ስላደረገን ጌታ ኢየሱስ ክርስቶስ በአቅማችሁ ሳይሆን ለኔ ሆናችሁ የምትኖሩት ያለ እኔ የኔ ኑሮ መኖር አትችሉም አንዳንድ ሰዎች ሚስት ሲያገቡ ሀብቴ ሀብትሽ ብለው ሲኖሩ በስራቸው ከስራቸው የሚያገኙትን ሀብትና ጥሪት ሰርተው ያገኙትን ቤትም ንብረትንም ሁሉ የሚስታቸው አድርገው ነው ሚስታቸውን ሊያኖሩ የሚያገቡት እናልባት በዚህ ሀገር ነገሮች የተዘበራረቁበት ሁኔታዎች ሊኖሩ ይችላሉ እና ሀብታቸው አድርገው ነው የሚኖሩት ጌታ ኢየሱስ ክርስቶስ ግን ገንዘብ አይደለም ይሰጠን ጌታ ኢየሱስ ክርስቶስ ግን ባለን ኑሮ ላይ ለተቸገርነው ፊክስ ሊያደርግልን ፕሮብሌማችን አይደለም የሚመጣው ራሱን ነው የሚሰጠን በእውነተኛ ትዳር ውስጥ ባል ራሱን ለሚስት ሚስትም ለባል ራሷን ይሰጣሉ with full commitment እንደሚሰጡ ኢየሱስ ክርስቶስ እኔና እናንተ ውስጥ እያንዳንዳችን ውስጥ ራሱን ይሰጣል የእግዚአብሔር ስም የተባረከ ይሁን ስለዚህ ጌታ ኢየሱስ ክርስቶስ ያለ እርሱ ምንም ፍሬ ማፍራት እንደማንችል ስለሚያቅ እንደኛ ያሉ ኃጢያተኞችን እንደኛ ያሉ ደካሞችን ውድ ወገኖቼ በአንድ ነገር ላይ ግልጥ ይሁንላችሁ የቱንም ያህል ኃጢያት ያስቸግራችሁ የቱንም ያህል ደካማ ሆናችሁ ራሳችሁን ይሁን የቱንም ያህል እግዚአብሔር ሊጠላችሁ እንደሚችል ያለ ህይወት ይታያችሁ ወደ ጌታ ኢየሱስ ስትመጡ ግን ኢየሱስ ክርስቶስ እሱን እስከመረጣችሁ ድረስ እሱን እስከወደዳችሁ ድረስ እንዲያድናችሁ እስከፈለጋችሁ ድረስ መድኃኒት አርጋችሁ እስከወሰዳችሁ ድረስ አይጠላችሁም አይተዋችሁም ክብር ለእግዚአብሔር እኔ ይህንን ባላቅ እንዲህ ያለ ትምህርት ላስተምር አቅም ከሚያጡ ሰዎች የመጀመሪያው አንዱ እኔ ነኝ። ኢየሱስ ክርስቶስ አልጥልህም አልተውህም የሚል ጌታ ነው። አይተውንም። እግዚአብሔር የተመሰገነ ይሁን። ስለዚህ ሰዎች ወደ ጌታ ሲመጡ ጌታ ኢየሱስ ክርስቶስ የሚናገረውን ሁሉ ማድረግ እንችላለን ብለው ሳይሆን ጌታ ኢየሱስ ክርስቶስ እኔ መኖር የማልችለውን ኑሮ ሊያኖረኝ ይችላል ብለው ነው መምጣት ያለባቸው። ባለፈው ነገር ያችኋለሁ አንድ ሰው ጌታ እግዚአብሔር የለም ይያለ ሲከራከር ነበር አንድ ጓድ ወንድማችን ባክን መስክርለት ብሎኝ ያገኘውት ሰው ነው እና ከዚህ ሰው ጋራ سنነጋገር እኔ ብዙ ስለ ፍልስፍና ሲያወሩ በፍልስፍና ጨዋታ ወደ ጌታ የመጣ ሰው ነው ማቀው የለም እና ለጊዜው ያህል ኢንተርቴን አረጋቸዋለሁ እንጂ ብዙ እኔ በፍልስፍና እግዚአብሔርን ለማስረዳትም አልችልም ምክንያቱም ፍልስፍና የአይምሮ ስራ ነው አምላኬ ግን የአይምሮ ውጤት አይደለም እግዚአብሔር ይመስገን እንኳን እግዚአብሔርን ትታችሁ አለ አይደለም ስለ ሰው ልትተርኩት ይችላልላችሁ ልትናገሩት ይችላልላችሁ በፍልስፍና እግዚአብሔር ይታወቃል በየበኩል ያላም ነው እግዚአብሔር የሰው አይምሮ ውጤት አይደለም እና እኔ እንዲሁ ከሰማሁት በኋላ ጌታ ኢየሱስ ክርስቶስ አላ አይደለም የሚናገረውን ቃል ነው ሁሌ መናገራቸው ለሰዎች እናንተ ደካሞ ሸክማቸው የከበደ ሁሉ ወደ እኔ ኑ ይላል እና እኔ ማሳርፋቸዋለሁ ይላል ይሄ ጮህት በውስጡ የሌለ ሰው የለም አጉል ፈላስፋው ነው ሲለፈልፉ መተዋቸው ባለጠጋ ሆኖ አማረባት እሷን ባረገኝ እሱን ባረገ የሚባለው ሰው ሁሉ ኢየሱስ የሌለው ውስጡ ጮህት አለው ይሄን ማወቅ አለባችሁ ሁሉ ሰው ውስጡ ጮህት አለው ባዶነት ፈለገ ባለ ስልጣን ቢሆን አምላኬ አምላኬ እንደው ድረስልኝ የሚል እርዳታ የማይፈልግ ስጋ ለባሽ የለም ይፈለገ እንደዛ ያለ ነገር እግዚአብሔር ሳያስፈልገው በበቃው የሚባል ሰው መታገኙት ሰው ካለ እንደው በታሪክ ውስጥ እንደዚህ ሊገኝም አይቻልም ይሄን ማወቅ አለበት እና ይሄንን ስለ ጌታ ስነግረው እናንተ ደካሞች የሚለውን ወዲያውኑ ፍልስፍናው ሁሉ ተወና እንደ ክርስቲያን ሆኖ መኖር ከባድ ነው አለኝ በጣም እንጂ አልኩት ታዲያ እንዴት ነው የሚኖረው አለኝ ክርስቲናን የሚኖሩት ክርስቲናን መኖር እንደማይችሉ የሚያቆ ሰዎች ናቸው አልኩት ክርስቲናን የሚኖሩ ክርስቲናን መኖር እንደማይችሉ የሚያቆ ሰዎች ናቸው ብዙዎቻችሁ ወገኖች ክርስቲያን ነኝ ስትሉ በጣም ተጠንቀቁ። ክርስቲያን አድርጎ የሚያኖራችሁ ማን ነው? እናንተ ናችሁ ወይስ ማን ነው? ይሄ እግዚአብሔር ቃል ደጋግሜ ነው ያሳየዋችሁ። ያለ እኔ ምንም ማድረግ አትችሉ። እስቲ ደጋማት አለኛችን ነገር እና ወጣሁለት መጽሐፍ ቅዱስና ያሳየሁት ጓደኛውን ዴቭ ባክ እቺን ነገር እስኪ ጻፍልኝ ባክ እንደዚህ ያለ ነገር ነው ያልሰማሁም ማለት ክርስቲናን የሚኖሩ ክርስቲናን መኖር እንደማይችሉ የሚያቆ ሰዎች ናቸው። ለምን? The first qualification አንድ ሰው ወደ ጌታ ሲመጣ እናንት ደካሞች ሸክማቸው የከበደ ደካማ የሆነ ነው። በቆሮንቶስ ላይ እንደተማርነው መጽሐፉን ስናጠና እንዳየነው ጌታ ኢየሱስ የጠራው ብርቶችን አይደለም ደካሞችን ነው። ባላባቶችን አይደለም ድሆችን ጎስቋሎችን ምስኪኖችን ነው የጠራው። ችሎታ ያላቸውን ባላቸው ነገር አይ አንተ ታስፈልጋለህ ብሎ ለውትድርና ወይም ላንድ ሞያ ሰዎች እንደሚመለምሉ የሰዎችን ችሎታ አይቶ አይደለም የጠራው። ጌታ ኢየሱስ ክርስቶስ እነዚህን ደካሞች ለምን ይጠራል ብንል ያለ እርሱ ምንም ማድረግ እንደማይችሉ የሚገባቸው ነው የሚጠራው። ችሎታ ያላቸውን ቢጠራ ቤተክርስቲያን ልንገራችሁ ደካማ ሰው አጠገቧም አይደርስም። አይደርስም። የነዚህ ሰዎች ኩራታቸው ጥፍንግ ጋርጎ ቤተክርስቲያኑን በእብሪት ይሞላል። ቤተክርስቲያን የደካማ ሰዎች መሰብሰቢያ ነች። ኢየሱስ ደካሞችን የጠራው እግዚአብሔር ይመስገን። ለምንድን ነው? ያለ እኔ ምንም ማድረግ አትችሉም። ጌታ በእኛ እንዲኖር እኛ በእርሱ መኖር አለብን። እኛ በእርሱ መኖር አለብን። ጌታ በእኛ እንዲኖር ይሄንን ደጋግሜ ያሳይቻለሁ። ይህ የሚሆንበት ምክንያቱ ምንድን ነው? ጌታ በእኛ እንዲኖር እኛ በእርሱ መኖር አለብን። የመጀመሪያ ቅርንጫፍ በወይኑ ግንድ ላይ ሲኖር ከወይኑ ግንድ ያለውን ነገር መውሰድ አለበት። ከወይኑ ግንድ ያለውን ለመውሰድ ወይኑ ግንድ ላይ ነው ሕይወቱ እንዳለ ማወቅ ያለበት። ወደ ቅርንጫፍነቱ አይደለም የሚመለከተው። እንደውም ብናስብ እኛ እንደዚህ ብንሆን የህይወታችን ነገር ሁሉ ከጌታ እንደሚገኝ ይሄ ስዕል ይሄ መረዳት ይሄ ማስተዋል ከለበስነው ልብስ ይልቅ ከስማችን ሁሉ ይልቅ ልባችንንና አይምሮአችንን ማያዝ ያለበት ጉዳይ ነው። የእስራኤል አምላክ እግዚአብሔር ይሄን በልባችሁ አትሙ ወገኖቼ። የእግዚአብሔር ስም የተባረከ ይሁን። ማንም ሰው ራሱን እኔ ከሌ ብሎ በሚታይበት ሁኔታ ለእግዚአብሔር ቤትም ሆነ ለእግዚአብሔር መንግስት ምንም ዋጋ የለውም። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ላፈራ ይቻልም እየተባለ ከሰው የሆነ ነገር የሚጠብቅ ማን አለ? ከሰው የሆነ ነገር የሚጠብቅ ማን አለ? አንድ ገበሬ ነው ያለው፣ እሱም የሰማይና የምድር ሁሉ ጌታ የሆነው እግዚአብሔር አብ ነው። ክብር ለእግዚአብሔር። አንድ አትክልት ነው ያለው፣ እሱም ኢየሱስ ክርስቶስ እውነተኛው የወይን ግንድ ነው። እኛ ሁላችን ምንድን ነን? ቅርንጫፎች ነን። ስለዚህ ሰው ከራሱ ያልተሰናበተ ሰው በቤተ ክርስቲያን ውስጥ ኢምፖርታንት ለመሆን በቤተ ክርስቲያን እዩን፣ ስሙልኝ፣ እወቁኝ እያለ ሰው ደቀ መዝሙር ህይወትን ያበላሻል እንጂ ያማረ ህይወት ሊኖር አይችልም። እግዚአብሔር የተመሰገነ ይሁን። ይሄ ትምህርት ከህይወታችሁ ከእያንዳንዳችን ህይወት ግፍፍ አድርጎ መውሰድ ያለበት እኔ በእግዚአብሔር ቤት የሚያኖረኝ ከጌታ ጋር ያለኝ ግንኙነት ነው። ጌታዬ የሚሰጠኝ ህይወት እንጂ የሚያኖረኝ እኔ ዋጋ የለኝም። ያለ ክርስቶስ ምንም። እግዚአብሔር የተመሰገነ ይሁን። ይሄንን ነው። ስለዚህ ጌታ በእኛ እንዲኖር እኛ በእርሱ መሆን አለብን። ይህ የሚሆንበት ምክንያት ያለ እርሱ ምንም ማድረግ ስለማንችል ነው። ቤተ ክርስቲያን ስለምትጠላን አይደለም። የተወሰኑ ሰዎች ተወደው የተወሰኑ ስለሚደረጉ አይደለም። የቤተ ክርስቲያን ፖሊሲ አይደለም፣ መመሪያ አይደለም። ያለ ጌታ መኖር ስለማልችል ነው። እኔ በራሴ መኖር እንደሌለብኝ ማቀው። እግዚአብሔር የተመሰገነ ይሁን። አይኖቼን ከላይ ላይ የማነሳው እንደዚህ ባለ መንገድ እንድማር የምደረገው የደቀ መዝሙር ህይወት ይሄ ነው የምትባሉት ያለ ጌታ መኖር ስለማትችሉ ነው። ያለ ጌታ የሆነ ነገራቸውን ሰዎች ወደ ቤተ ክርስቲያን ቢያመጡ ጉራቸው አይቻልም፣ የጉራ ቤት የትምክህት ቤት ይሆናል ቤተ ክርስቲያን። ግንዱ ለቅርንጫፉ ያለውን እንደሚሰጥ ቅርንጫፉም ከግንዱ ያለውን እንደሚወስድ እኛም በጌታ ስንኖር ከጌታ የሚገኘውን በመውሰድ መኖር እንጀምራለን። ከጌታ የሚገኘውን ይሄንን አስተምረን አባዜ ያለበት ሰው እኔን ይሁን ስሙኝ የሚል ብቅ ሊል ይችላል? ኖ ዌይ። እነተኛ ደቀ መዝሙር ኢየሱስ በኢየሱስ የሚኖር ህይወት ነው። እኔን ያኖረኝ ጸጋ እህቴን ያኖራል፣ ወንድሜን ያኖራል። እኔ የምቀበለው ጸጋ እናንተን እያንዳንዳችሁን ያኖራል። እኔ ያገኘሁት ከጌታ ነው፣ እናንተ የምታገኙት ከጌታ ነው። በእግዚአብሔር ቤት ተራራ የለም፣ ኮረብታ የለም፣ ሸለቆ የለም። ሁሉም ምንድን ነው? ደልዳላ ሜዳ ነው። ዮሐንስ ተራራው ዝቅ በል ያለው እስራኤል ዙሪያ ያሉትን ከተማውን የከበቡትን ተራሮች አይደለም፣ ከህዝብ በላይ ከፍ ብለው የሚታዩትን ነው ውረዱ ያላቸው። የእግዚአብሔር ማዳን በቤተ ክርስቲያን የሚታየው ሁላችን ዝቅ ስንል ነው። የእግዚአብሔር ስም የተባረከ ይሁን። ጌታ ከእርሱ ያለውን በእኛ የሚያደርገው መቼ ነው? ጌታ በእርሱ ያለውን በእኛ የሚያደርገው እኛ ከእርሱ ያለውን በማግኘት ለመኖር ስንሻ ነው። ከእርሱ ያለውን እያገኘን ለመኖር ስንሻ ነው። ስለዚህ እነዚህ ነገሮች ብዙ ጥያቄዎች ያመጡብናል። ሰዎች በትዳር ውስጥ ለመኖር ኤክሳይትድ ይሆናሉ። ትዳር የሚጠይቀውን ኑሮ ለመኖር ብዙ ዛቁት ይችላሉ። እና ትዳር ውስጥ ከገቡ በኋላ ግን በብዙ ፍቅር ተዋደው አይ ላቭ ዩ ወድሻለሁ ወዳለሁ ተባብለው በቃ ጉድ ተብሎላቸው ባጭር ጊዜ ደግሞ ጠብ ውስጥ ይገባሉ። ለምን? ሁሉም የራሱን ኢንትረስት ማድረግ ይፈልጋል። ሰሬንደር የለም። እኔ ብዙ ኮንፍሊክት በትዳር ውስጥ አይቻለሁ። እኔም የኔን እሷም የእሷን ስትፈልግ፣ ዘመዶቼ፣ ቤተሰቦቼ፣ ወገኖቼ፣ ጓደኞቼ፣ ስራዬ፣ ምኔ ሲባል እነዚህ ነገሮች ትዳሩን ገመድ ጉተታ ውስጥ ይከቱታል። ይሲ ስለዚህ እኔና እናንተም በመንፈሳዊ ህይወታችን ጌታ በእኛ ያለ በእኛ እንዲኖርልን የምናደርገው እኛ ከእርሱ ያለውን በማግኘት ለመኖር ስንሻ ነው። ሰሬንደር ማድረግ ይጠይቃል። እግዚአብሔር የተመሰገነው ኢየሱስ ደባል አይሁን። ልብ እንበል። ጌታ የሚለውን ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ ምን አታረጉ? አትችሉ። በጌታ የሚኖር ምን አይነት ሰው ነው? በጌታ የሚኖር ከራሱ በሆነ ነገር ለመኖር እንደማይችል ያወቀ ሰው የእምነት አቋም ነው። እኔ ያለ ጌታ መኖር አልችልም። እነዚህ ነገሮች ሆን ብዬ ነው የምደጋግማቸው። በማንኛውም በእግዚአብሔር ቤት ይሁን በስራዬ ቦታ ይሁን በትዳር ይሁን ያለ ጌታ ያለ ኢየሱስ ክርስቶስ መኖር አልችልም። አቅሜ ጌታ ነው። ህይወቴ ጌታ ነው። ክብሬ ጌታ ነው። በክርስትና ህይወት ሰው ሆኜ በምድር ላይ ለምኖረው ኑሮ ሁሉ ኢየሱስ ነው የሚል የእምነት አቋም የወሰደ ሰው ነው። በእኔ ኑሩ እኔም በእናንተ ነው ያለው ጌታ። ቅርንጫፍ በወይኑ ግንድ ባይኖር ነው ያለው፣ እንዳትረሱ። ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ ምን አታረጉም? ቁርስ አልበላችሁም? ምን አታረጉም? አትችሉም። ጌታ በእኛ እንዴት ይኖራል? እኛ በጌታ እንዴት እንኖራለን? ለኛ የሞተው ጌታ ለኛ የተነሳ ጌታ ነው። ለኛ የተነሳው ጌታ ለኛ በአባቱ ቀኝ ያለ ጌታ ነው። ለኛ በአባቱ ቀኝ ያለው ጌታ ለኛ በእኛ ውስጥ በመንፈሱ የሚኖር ጌታ ነው። አሜን። አማኝ ከጌታ ያለው ግንኙነት አማኝ ከጌታ ጋር ያለውን ግንኙነት የሚጀምረው በውሃ ጥምቀት ነው። እና እዚህ ላይ እንደምታዩት ከውሃው ሲወጣ አይታችኋል? ምን አይነት ሰው ሲወጣ አይታችኋል? እጁን ዘርግቶ አይታችኋል? የከለር ፕሮብሌም ከሌለባችሁ ይታያችኋል አይደል? ይታያችኋል። አዲስ ህይወት ማለት ነው። እና ሮሜ 6:3 ላይ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ከውሃ ውስጥ ገብቶ ሰው ሲወጣ ማሳየት ቢችል መቼም ይሄንን በእምነት ወደፊት ከረዳን ሰራዋለና ሳምብረን በተቻለኝ መጠን አይዲድስ አያችሁት ያለ ክርስቶስ የሆነውን ህይወት ወደ ክርስቶስ ለማምጣት ተመልከቱ በመጥም በጥምቀት ነው ምን ገልጠው የእምነት አቋም ነው የሚል ቀደም በያሳዩአችሁ ለዚህ ነው ስለዚህ የሚጠመቅ ሰው ምንድነው የሚለው ያለ ክርስቶስ የሆነውን ህይወት አያችሁት ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ ከትንሳኤ ከመስቀሉ ወዲህ ያለው ወደ ትንሳኤ ህይወት ውስጥ ለመግባት አያችሁት ወደ ትንሳኤ ህይወት ውስጥ ለመግባት መሸጋገሪያው ከሞቱ ጋር አንድ የሆነ ነው በሌላ አባባል ኢየሱስ ክርስቶስን የመስቀሉን ስራ ሳንቀበል ልናገኘው አንችልም እግዚአብሔር ስም የተባረከ ይሁን በዳነና ባልዳነ ሰው መካከል ያለው ልዩነት ይሄ ነው ትልቁ ሮሜ 8:9 ላይ እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በስጋ አይደላችሁም the moment Jesus Christos ለኛ እንደሞተ አመነን በጥምቀት ከርሱ ጋር ተቀብረን በትንሳኤ ህይወት ኃይል ያኖረን ከሚችል ጌታ ጋር አንድ ለመሆን ከወሰነው የጥምቀት ስርዓት ቢያንስ ባትጠመቁ እንኳን ይሄንን አምኖ እንዲያለውን ነገር በመቀበላችን ብቻ ጌታ ኢየሱስ ክርስቶስ መንፈሱን በእኛ ውስጥ ያኖራል እግዚአብሔር ይመስገን በመንፈስ እንጂ በስጋ አይደላችሁም በመንፈስ እንጂ በስጋ አይደላችሁም በሉስቲ አሁን እንግዲህ ተመልከቱ ይሄንን ሲል ስጋ የለንም ማለት አይደለም ምን ማለቱ ነው በሌላ አባባል የናንተ ታሪካችሁ እንዳለ ምንድነው ተቀይሯል ማለት ነው አያችሁ ተቀይሯል ለምን ኢየሱስ እናንተው ስላለ ስታተሳችሁ ተቀይሯል አይደንቲቲያችሁ ተቀይሯል መንፈሳዊ አይደንቲቲ አግኝታችኋል የእግዚአብሔር ስም የተባረከ ይሁን ለምን የእግዚአብሔር መንፈስ ቢኖር ነው የሚለው ካለ የእግዚአብሔር መንፈስ ስታተሳችን ይቀየራል ሚስተር ብዙ ክርስቲያኖች የሚያደርጉት ነገር የሚሰሩት ነገር የምናወራው የምናገለግለው መንፈሳዊ የሚያረጋን ይመስላል ፉርሽ አረጋችሁ ስትጾሙ ብትሉ ስትጸልዩ ብትሉ ስታገለግሉ ብትሉ አረጋችሁ ብዙ ሰዎች ቤተክርስቲያን ቢያገለግሉ መንፈሳዊ የሚሆኑ ይመስላቸዋል አይተሆኑ መንፈሳዊነታችሁን ሳታውቁ አታገልግሉ የሚያገለግል መንፈሳዊነቱን የሚያክሰው ነው መንፈሳዊ የሚያረጋን የእግዚአብሔር መንፈስ እኛ ጋር መኖሩ ነው ልብ በሉት ይሄን ጥቅስ እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በምን አይደላችሁ በስጋ አይደላችሁ ስለዚህ የእግዚአብሔር መንፈስ መኖሩ ነው የሚለውጠው የመጀመሪያ ነገር ይሄ ነው በጣም ብዙ ክርስቲያኖች ምን ላድርግ ጌታን ላስደስተው ይላሉ እና ጌታን ያልተቀበሉ ሰዎች ጥሩ ክርስቲያን ለመሆን ምን ላድርግ እስኪ ንገረኝ አንደኛ ሊጽፉ እኮ ነው ወረቀት እያዘጋጁ እንደዚህ ጠይቁኛል እርር ድብን ክስል ያለ ጥቁር ክርስቲያን ሁን እንትን ኃጢአተኛ ሁን እላቸዋለሁ ክስል ያለ ኃጢአተኛ ሁን እላቸዋለሁ ይደነግጣሉ ኃጢአተኛ ሁን ጥሩ ክርስቲያን እንድትሆን መድኃኒት ደህና አድርገህ ስትወስድ ነው ክርስቲያን የምትሆን በመከር በጉድ አድቫይዝ ክርስትና የለም መድኃኒት ወስዶ ነው መድኃኔ ዓለምን ወስዶ ነው መድኃኒት አርጎ ኢየሱስን ወስዶ ነው ክርስትና የሚጀመረው ጥሩ አገልጋይ ለመሆን ጥሩ የእግዚአብሔር ደቀ መዝሙር የጌታ ደቀ መዝሙር ለመሆን ምን ላድርግ ይላሉ ባንተ ውስጥ ያደረውን የእግዚአብሔር መንፈስ ወቂ ነው ብዙዎቻችን የገዘፈው ማንነታችን ነው የሚታወቀው ገና ቸርችም ስንመጣ ራሳችንን ነው ሰዎችንም ሰውን በሰውነቱ ነው የምናቀው የታገር ሰው ነች ማን ነው ያ ተምሯል አልተማረም ምንድነው እሱ ደና ሞገስ ያለው ነው በልብሱ በቆመናው ሰውን በክርስቶስ ማወቅን እንኳን አናቀም መፈክር ነው እሱ ሰውን በክርስቶስ አቃል ነው መፈክር ነው እኔም የምታወቀው ሌላውንም የማቀው ይስም እግዚአብሔር ቃል ግን ምን እንደሚል የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በምን አይደላችሁ በስጋ አይደላችሁ ስታተሳችን ይለወጣል የብዙዎቻችን ችግር እግዚአብሔር እንደ አንድ ሌላ ግለሰብ ነው የምናስበው የእስራኤል አምላክ እንደዛ አይታሰብ እግዚአብሔር መጥቶ አክሽን ይደረጋል አንድ የረቀቀ ስነ መለኮት የሚመራመሩ ሰዎች እግዚአብሔር ራሱን የገለጸው በቨርብ ነው ይላሉ። በግስ ነው የገለጠው። አይ አም ማለት ግስ ነው ይላሉ። በድርጊት ነው የሚገልጸው። እግዚአብሔር አለ ማለት መንፈስ ቅዱስ አለ ማለት ድርጊት አለ ማለት ነው። ሃሌሉያ። ሚስጥሩ ነው እኮ እኛ የምናረገው ነገር አይደለም። የእግዚአብሔር መንፈስ ማንነታችንን አይደንቲቲያችንን ይለውጣል። የክርስትና ህይወት በፕሬዘንስ ነው የምንለማመደው፣ በመገኘቱ ነው የምንለማመደው። ክርስትና ወደ መገኘቱ ነው የሚያመጣን። ክርስትና አሳይመንትና ታስክ አይሰጠንም። የመጀመሪያ የሚሰጠን ነገር ምንድን ነው? ፌሎሺፕ ነው። ከመጀመሪያ የነበረውን ያየነውን የሰማነውን ስለ ህይወት ቃል እናወራላችኋለን። ለምንድነው እናወራላችሁ? ከእኛ ጋር ህብረት እንዲኖራችሁ። ህብረታችን ከአብ ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። አብ በብርሃን ነው የምንመላለሰው፣ በብርሃን ነው። ወደ ፌሎሺፕ ወደ ህብረት ነው የምንመጣው። መንፈስ ቅዱስ ሁልጊዜ ሲጠቀስ የእግዚአብሔር አብ ፍቅር፣ የልጁ ኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ምን ህብረት ፌሎሺፕ ነው። ፕሬዘንስ፣ የእግዚአብሔር ፕሬዘንስ። ስለዚህ በክርስትና ህይወታችሁ በደንብ ማደግ፣ ጥሩ ደቀ መዝሙር መሆን ከፈለጋችሁ ፌሎሺፕን ማወቅ አለባችሁ። ፌሎሺፕ ማለት ሻይ ቦታ የምንጠጣው ብቻ አይደለም። ጥሩ ነው፣ አደራ እንዳትቀሩ ከዛ። ነገር ግን the most important fellowship የእግዚአብሔር ፕሬዘንስ። እኔ ሁልጊዜ በህይወቴ መለማመድ እንፈልገው ከአገልግሎት በፊት ምን እንደምል ከማስብ ይልቅ እግዚአብሔር መገኘት፣ የእግዚአብሔርን መገኘት ሳመልክ የእግዚአብሔርን መገኘት ልብ የሚል ልቦና እንዲኖረኝ ነው ምናፍቀው። ሁልጊዜ የምለምነው የእግዚአብሔር መገኘት ከመጸለይ በፊት የእግዚአብሔር መገኘት ነው ፈልገው የምለውን ከምለው ይልቅ። እንዲህ አንሰሪንግ ማሽን ላይ የሚተው ሰው ይሻላል። ቢያንስ አንሰሪንግ ማሽኑ ፒክ አድርጓል። እግዚአብሔር መገኘትን ልብ ማለት ይሄን ነው መለማመድ አለብህ። መንፈሳዊነቴ የእግዚአብሔር መንፈስ መገኘቱን ማወቅ ነው። በመንፈስ እንጂ በስጋ አይደላችሁም ይላል። በመንፈስ የሆነና በስጋ የሆነ ሰው የሚለየው በአንድ ነገር ነው፣ የእግዚአብሔር መንፈስ ያለበት ወይም የሌለበት መሆኑ ነው። የእግዚአብሔር መንፈስ አለ ማለት አንድ ሰው ውስጥ ዝም ብሎ አለ ማለት አይደለም። ለምንድን ነው ማንጠቀመው? ልብ ስለማንለው። መገኘቱ ማንነታችሁን ይለውጣል። ክብር ለእግዚአብሔር ይሁን። መገኘቱ ማንነታችንን ይለውጣል። አይደንቲቲ ይሰጠናል። ስታተስ ይሰጠናል። በመንፈስ ናችሁ፣ በስጋ አይደላችሁ። ይሄ ትልቅ ትምህርት ነው። ባንዴ ቶሎ እንደማይገባ አቃለው፣ ግን ደጋግመዋለሁ በብዙ መንገድ። የክርስቶስ ኢየሱስ ያልሆነ ሰውን ተመልከቱት። ያልዳነ ሰው ስትመለከቱ ምን አይነት ሰው ነው? ያልዳነ ሰው ስንመለከት አካል አለው፣ ስጋ አለው፣ ነፍሱ አለው፣ የስጋው ተገዥ ነው፣ የሞተ መንፈስ ነው ያለው። ከእግዚአብሔር ጋር ምንም ግንኙነት የለውም። ለጨለማ ኃይላቶች የተጋለጠ ነው። ስለዚህ ብዙ ሰዎች በመንፈሳቸው የሰይጣን አገልጋዮች ይሆናሉ። ስለዚህ ያልዳነ ሰው ስንመለከት እንደዚህ ያለ አይነት ሁኔታ ነው ያለው። በመንፈሱ ከእግዚአብሔር ጋር ግንኙነት የሌለው እና ነፍሱ የስጋው ተገዥ የሆነች እንዳየን፣ እንደሰማ፣ እንደመሰለው፣ ስጋው ፍላጎት እንደነዳው እና እንደ አካባቢው እንደ ዓለም ሁኔታ የሚኖር ሰው ነው። ያልዳነ ሰው ህይወት ይሄ ነው። በጌታ ያለ ሰው ግን ልዩነት አለው። አማኝ በክርስቶስ የሚኖረው ውስጣዊ ህይወት አለው እና የአማኝን ህይወት ተመልከቱ። አማኝ ህይወት ልክ እንደዚህ ነው። ስጋዬ አልዳነም፣ እንደ ክርስቶስ አልተነሳሁም። ይሲ የሚሞት የሚያረጅ የሚታመም አካል ደካማ ሰውነት ነው ያለን። ነፍሳችን የእግዚአብሔርን ቃል እየተማረች አዲስ እውቀት እያገኘች ነው። ነገር ግን ውስጣችን ግን መንፈስ ቅዱስ አለ። ሃሌሉያ። የብዙዎቻችን ችግር በነፍሳችንና በምናየው በዙሪያችን ነው የምንኖረው። ውስጣችን ግን ትልቅ ጌታ አለ። እስቲ ይታያችሁ፣ እግዚአብሔር ያሳያችሁ። የጌታ ልጆች፣ ይሄ የምነግራችሁ እኔ የፈጠርኩት አዲስ ትምህርት አይደለም። እናንተ ግን በሉ የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በስጋ አይደላችሁ። ስታተሴን ይቀይራል። ሃሌሉያ። አያችሁት? መንፈሳዊነት ስታተስ ይሰጠኛል። የውስጥ ሰውነት ይለዋል መጽሐፍ ቅዱስ ይህንን። አያችሁት? የውስጥ ሰውነት፣ ባልዳነ ሰውነት ውስጥ የሚኖር መንፈሳዊ ህይወት ባልዳነ ሰውነት ውስጥ የሚኖር መንፈሳዊ ህይወት መላሁ ለንተናችን መንፈሳዊ የሆነ ሰው ምን አይነት ነው ብትሉ በመንፈሱ ውስጥ ከሚመጣ ጸጋ የተነሳ በስጋው ላይ የሚገለጥ መንፈሳዊ ህይወት ያለው ሰው ከመንፈሱ የሚወጣ ጸጋ ከመንፈሱ በሚወጣ ኃይል ከመንፈሱ በሚወጣ በእግዚአብሔር ቸርነት የሚኖር ሰው ነው መንፈሳዊ ሰው አያችሁት ስለዚህ መንፈሳዊ ህይወት በሰው ውስጥ ያለ ነገር ነው በሰው መንፈስ ውስጥ የሚካሄድ ነገር ነው እነዚህን ጥቅሶች በደንብ አስቧቸው በዮሐንስ ወንጌል ምዕራፍ 3 ቁጥር 6 ላይ ከስጋ የተወለደ ምንድነው? ከመንፈስ የተወለደ ምንድነው? ዳግመኛ የተወለዳችሁ ከምንድነው የተወለድነው? ከመንፈስ ከመንፈስ እንወለድ ያገኘነው ነገር መንፈስ ነው ይላል። ይሄ ማለት ስጋችሁን ካዱ ማለት አይደለም። ድሮ አንዳንድ ክርስቲያኖች መንፈስ ነን ይላሉ። እና እንዴ ስጋም እኮ አለ ስላቸው ስጋ ሞቷል አለኛ አንድ ወንድም ቁንጥጣረኩት በደምብስቲ አማስኩት ስጋ የለም እንዴ አለ በመንፈስናችሁ ማለት የመኖራችን የጸጋት ክርስትናን ለመኖር የሚያስፈልገን ነገር የሚመጣው ከውስጣችን ካደረው ከምን የተነሳ ነው ከእግዚአብሔር መንፈስ የተነሳ ነው እግዚአብሔር የተመሰገነው ሮሜ 8:10 ክርስቶስ በእናንተ ውስጥ ቢሆን አያችሁት መንፈስ ቅዱስ ነበር ቅድም ያልነው ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው ሰውነታችን አልዳነም መንፈሳችሁ ግን በጽድቅ ምክንያት ምንድነው የመንፈሳዊ ህይወት ምስጢሩ ያለው ግዙፍ የሆነው ሰውነታችን ወይም በነፍሳችን እኔን የምንለው የምንቀባጥርበት ስጋዊ ነገራችን ላይ አይደለም መንፈሳችን ውስጥ ነው ያለው ክብር ለእግዚአብሔር ይሁን መንፈሳችን ውስጥ ነው መንፈሳዊነታችን አያችሁት ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ የት ነው ያለው ክርስቶስ መንፈሳችን ውስጥ መንፈስ ቅዱስ ያለበት ቦታ ጋር ነው ያለው አያችሁት ሮሜ 8:16 የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ምን ያረጋል? የት ጋር ነው መንፈስ ቅዱስ የሚመሰክረው? አያችሁት? መንፈሳችን ውስጥ ነው የሚመሰክረው። ከመንፈሳችን ጋር ሰው የራሱ የሆነ መንፈስ አለው። የእግዚአብሔር ስም የተባረከ ይሁን። አካላችን ላይ አይደለም፣ ነፍሳችን ጋር አይደለም፣ መንፈሳችን ውስጥ የሚካሄድ መንፈሳዊ ህይወት አለ። ውስጣችን የሚካሄድ የእግዚአብሔር ስም የተባረከ ይሁን የእግዚአብሔር ስም የተባረከ ይሁን ሮሜ 7:22 በውስጡ ሰውነቴ ይሄ ማለት የውስጥ ሰውነታችንን ብንጠራ ጉበት ኩላሊት እንደምንል የውስጥ ሰውነቴ ማለት ኦርጋን ማለት አይደለም በዚህ ቦታ ላይ የሚጠቀመው ቃል ሰውነቴ የሚለው ተተረጎመው አንትሮፖስ የሚል ቃል ነው በውስጡ ሰው ማለት ነው አማርኛው ገዳዳ ስለሆነ አንዳንድ እንግሊዝኛ መጽሐፍ ቅዱሶች in my inner man ነው የሚሉት in my inner organ የሚል ትርጉም ባለም ላይ የለም in my inner man ነው የሚሉት inner man በሉስቲ አያችሁስ የውስጥ ሰው ማለት ነው inner man which one is the inner man ዳግም ስንወለድ ከመንፈስ የተወለደ ምንድነው ብለናል መንፈስ ነው ብለናል ያ መንፈስ የሆነው ውስጣችን ያለው ነው እግዚአብሔር ስም የተባረከ ይሁን አያችሁት ውስጣችን መንፈሳችን በመንፈሱ መንፈሳዊውን ዓለም ሰው ይገናኛል in my inner man በነፍሳችን ራሳችንን በቋንቋና በስሜት እናውቃለን አያችሁት ከጉዞ ዓለም ጋራ በስሜት አውታሮቻችን እንገናኛለን አያችሁት ከዓለም ጋራ ይሄንን በእምነት በጣም አሻሽሎ ይሰራልኛል ወደፊት እግዚአብሔር ይመስገን አያችሁት ስለዚህ ከዓለም ጋራ በአካላዊ ነገራችን እንገናኛለን በአይምሮአችን ግን ራሳችንን ነው የምናቀው ሰልፍ ሪኮግኒሽን ነው ያለን ሰልፍ ካንሺየስነስ ነው ያለን በመንፈሳችን ውስጥ ግን ከእግዚአብሔር ጋር እንገናኛለን አንድ ጊዜ ቆም ብላችሁ አዳምጡ እስቲ። ስንቶቻችሁ በውስጣችሁ ከእግዚአብሔር ጋር ተራክቦ መኖርን ትለማመዳላችሁ? አንድ ወንድም ከብዙ ጊዜ በኋላ እዚህ ሀገር ከመጣ በኋላ ከአውሮፓ ደወለልኝ። እንደው በጌታ ምለምንህ ልንገርህ፣ በሄድክበት ቦታ ሁሉ እንደዚህ ያለ ነገርን አንስቶ ያስተማርከንን ለሰው ሁሉ አስተምር። እኔ በህይወቴ ታሪኬ የተለወጠበት አገልግሎቴ ያማረበት ነገር መሰረቱ እዚህ ጋር ነው ያለው አለኝ። ስንቶቻችሁ ናችሁ በውጫዊ ነገሮች የምትኖሩት? ስንቶቻችሁ ናችሁ ክብር ያለው መንፈሳችን ውስጥ ነው? የውጭው ሰውነታችን ላይ የሚደረገው ነገር በጣም ነው ማተር የሚያደርገው ለብዙዎቻችን። በጣም መታየት የምንፈልገው አይደንቲቲያችን ስጋችን ላይ ስለሆነ ስጋችን በቃ ስጋችን በሙሉ እንደ ግራቪቲ ልባችንና አይምሯችን ሁሉ ይዞብናል። ስጋችን ነው ማንነታችን ውጫችን ላይ ያለው። ይሄ ስጋችን በቃ ቸርችም ሲሄድ ይሄ ስጋችን ነው የምንሄደው። ይሄ ስጋችን ነው ማንነታችን። አንዳንዶቻችን ደግሞ ነፍሳችን ውስጥ ያለው ነው በቃ ዕውቀታችን ችሎታችን። እውነተኛው ማንነታችን ውስጡ የውስጡ ሰዋችን። የውጭው ሰውነታችን ቢጠፋ እንኳን የውስጡ ሰውነታችን ዕለት ዕለት ምን ያደርጋል? ሃሌሉያ። በእግዚአብሔር ፊት ለለመናችሁ ይሄ ትምህርት አርጋችሁ ወስዳችሁት እንዳትከስሩ። እንደዚህ ያለ ትምህርት ተምራችሁ አጉል የለመዳችሁት ለራሳችሁ ቫልዩ ለመስጠት እንዲህ ያለ አይነት ህይወት ውስጥ እንድትመጡ ያረዳችሁን ነገር ተሰናበቱት ወገኖቼ። ኢየሱስ ጌታ በክብር ያደረበትን መንፈሳችሁን ወቁ። በውስጣችን ነው ጌታ ያለው። እግዚአብሔር ይመስገን። በጣም መንፈሳዊ ህይወት የለመዱ የእግዚአብሔር ሰዎች ብዙ ሰውነታቸው ላይ ትኩረት አይሰጡም። ብዙ በውጫዊ ነገር ላይ ወሰዱም። ውስጣዊ ነገራቸው ነው የሚገዛቸው። ውጫዊ ነገር ምንም ብዙ ማተር አያደርግም። አይበሉም፣ አይጠጡም ማለት አይደለም፣ አይኖሩም ማለት አይደለም። ሁሉንም እናረጋ ልታረጉ ትችላላችሁ። ግን the real person በውስጣችን ያለው ነው። በጌታ መኖር የሚችል ሰው መፈክር አይደለም። በጌታ መኖር በውስጤ ባደረው በኢየሱስ ክርስቶስ ኃይልና ጸጋ ኖራለሁ የሚል ነው። በውስጣችን ባደረው የክርስቶስ ጸጋ። እግዚአብሔር የተመሰገነው። ስለዚህ ሶስት አቅጣጫ ግንኙነት አለው፤ ከዓለም ጋራ በስጋው፣ ከመንፈሳዊ ዓለም ጋራ፣ ከእግዚአብሔር ጋራ ራሱን ደግሞ ያቃል። ሶስት የህልውና ግንዛቤ አለ። ሰው በውስጡ መንፈስ አለው። ዘካርያስ 12 ላይ ሰማያትን የዘረጋ ምድርን የመሰረተ የሰውንም መንፈስ በልውስጥ ድገሙት። የት የሰራ? በውስጡ የሰራ። ብዙ ቴዎሎጂያኖች እንደዚህ ያለ መንፈስ እንዳለ አምኑ። you know why they are busy በጭንቅላታቸው መጽሐፍ ያገላበጡ ነው መንፈሳዊ ነገር የሚረዱት። ክርስትናን ስትኖሩት ይሄንን ታያላችሁ። ውስጣችን መንፈስ ቅዱስ አለ። መንፈስ ቅዱስ በነገራችን ላይ ሰው መንፈሱን ኢግኖር ያደረገ ሰው መንፈስ ቅዱስንም ኢግኖር ያደርጋል። you know why መንፈሳዊ ህይወትን መለማመድም የለም። መንፈስ ቅዱስ ዶክትሪን ነው። ለብዙ አዋቂዎች ዶክትሪን ነው መንፈስ ቅዱስ። መንፈስ ቅዱስ ፐርሰን ነው። ካለ የሚናገር ነው፣ የሚያዝን ነው፣ የሚመራ ነው፣ የሚያስተምር ነው፣ ኃይል የሚሰጥ ነው። ስለዚህ መንፈስ ቅዱስ በውስጣችን አለ ካልን ከሱ ጋር ሪሌሽንሺፕ እንዴት እንደሚካሄድ ብንፈልግ የሰው መንፈስ እንዳለ እናቃለን። ለምን? መንፈስ ቅዱስ ሁልጊዜ ሲሰራ በመንፈሳችን ላይ ነው የሚሰራው። ያ መንፈስ ከመንፈሳችን ጋር ምን ያረጋል? ይመስክራል። ዩሲ የመስክርነት ስራ በመንፈሳችን ይሰራል። ምሳሌ የሰው መንፈስ የእግዚአብሔር ምንድነው? አንድ ሰው መብራት ይዞ ነው አንድ ክፍል ውስጥ ገብቶ በመብራት የሚፈልገው ነገሮችን። እግዚአብሔር የኛን መንፈስ እየተጠቀመ ነው በውስጣችን ስራዎች የሚሰራው። ክብር ለእግዚአብሔር ይሁን። መንፈሳችን ውስጥ ነው ነገር የሚካሄደው። አይናችን ላይ አይደለም፣ ጆሮአችን ላይ አይደለም። ለዚህ ነው አይኑ እንዳየች አይደለም ጌታ ይኖረው፣ ጆሮ እንደሰማ አይደለም ይኖረው። ሐዋርያቶች ሲናገሩ አይን እንዳየ አይደለም፣ ጆሮ እንደሰማ አይደለም፣ በሰው ልብ እንደታሰበ አይደለም። እግዚአብሔር ለሚወዱት እንዳዘጋጀው ነው የኖሩት። እግዚአብሔር የሚወዱት ያዘጋጀው የቱ ጋር ነው የሚመጣው? በሰው መንፈስ ውስጥ ነው የሚመጣው። በመንፈስ ውስጥ። ክብር ለእግዚአብሔር ይሁን። ነፍሴ በሌሊት ትናፍቃለች፣ መንፈሴም በውስጤ ወደ አንተ ትገሰግሳለች። ይህንን እኛም ልስንጸልይ። ሌሊት መንፈሳችን በውስጣችን ሲማልል ከእንቅልፋችን ተነስተናል። ክብር ለእግዚአብሔር ይሁን። አማኝ በጌታ የሚኖረው ኑሮ እንዴት እንደሚኖር ጥቂት ምሳሌዎች እንወስዳለን፣ በተግባር እንድታዩ። ሐዋርያው ጳውሎስ የሚላቸውን ሁለት ነገሮች እንወስዳለን። ሐዋርያው ጳውሎስ በመንፈሱ በጌታ እንዴት እንደሚኖር፣ በጌታ መኖር እንደ ትክክለኛ የቅርንጫፍ ሕይወት እንዴት እንደሚኖር የገለጠበት አንዱ ስፍራ ይሄ ነው። ከክርስቶስ ጋር ምን አድርጌያለሁ? ትዝ ይላችኋል፣ ጥምቀት ብለናል። ጥምቀቱ ምንድን ነው ብለናል? መለያያ ቦታ ነው። ጥምቀቱ መለያያ ቦታ ነው። ከዚህ ህይወት ወጥተን ወደ ጌታ ጋር የምንሄደው በጥምቀት ነው። እዚህ ጋር ጥምቀት አለ፣ በጥምቀት ተቀብረን ነው። አያችሁት? ስለዚህ ሐዋርያ ጳውሎስ ከጌታ ከክርስቶስ ጋር ምን አድርግ ያለው አለ። ጌታ በተሰቀለበት ጊዜ ደቀ መዝሙር አልነበረም እሱ። አያችሁት? በበዓለ ሃምሳ ጊዜ እንኳን ደቀ መዝሙር አልነበረም፣ ግን ተሰቅያለሁ አለ። ያ ሞት ሚስጥሩ ገብቶታል። ይሄ ሞቶ የተነሳውን ጌታ ጌታው አድርጎ ህይወቱ አድርጎ ለመኖር ከፈለገ፣ ወደዚህ ወደ ትንሣኤ ህይወት ለመግባት ከተፈለገ በአቋራጭ መንገድ የለም። ኢየሱስ ሞቶ የተነሳውን ጌታ ለማግኘት ከሞቱ ጋር መተባበር እንዳለበት ገብቶታል። ከክርስቶስ ጋር ምን ታርጋለሁ? ተሰቅያለሁ። ሞቶ የተነሳ ሙሉ ሰው ሞቶ የተነሳ ማ ብቻ ነው? ኢየሱስ ብቻ ነው። በአካልም በነፍስ በመንፈስም በትንሣኤ ክብር ሞቶ የተነሳ ኢየሱስ ብቻ ነው። ስለዚህ እኔና እናንተ ሁላችን የሰው ልጆች፣ ወንድም አጭርም ወፍራምም ሽማግሌም አዛውንትም ምንም እንሆን ሕፃናትም ያመንን ሁሉ የዚህ ጌታ ህይወት ገንዘብ እንደሚታደል አይታደለንም። እሱ ግንድ ነው፣ እኛ ምንድን ነን? ቅርንጫፍ ነን። ከእሱ ጋር ያለን ግንኙነት ነው እሱ ያለውን የሚያስገኝልን እንጂ ሰው ገንዘብ እንደሚሰጠን የጌታ ጸጋ አይታደልም። አንዱ ትልቁ ችግር በቤተ ክርስቲያን ውስጥ የጸጋን ስጦታዎችና የእግዚአብሔርን ጸጋ ስራ ሰዎች የሚያውበት አስተያየት ነው። ከሌት እንቢት ስጦታ ተሰጠው ሲባል ለወንድም ይሄን የምሰጠው ትመልሳለህ፣ ይሄን ብሰጠው ወስዶ ለራሱ ሊያደርገው ይችላል። ሰጥቻለሁ ብሎ አይደለም፣ ማጋ ነው ያለው፣ እሱ ጋር ነው። ይሄን ለመጠቀም እኔ አላስፈልገውም። ትንቢት የሚባል ስጦታ የተሰጣችሁ፣ ትንቢት ማለት ጥሩምባ ነው፣ እቃ ነው፣ ምንድን ነው እሱ? ኢንፎርሜሽን ነው፣ የዳታ ቤዝ ነው፣ ዋት ኢዝ ኢት? ትንቢት ተሰጠው። እንደዚህ ያለ ነገር የለም። ትንቢት እግዚአብሔር መንፈስ ቅዱስ ሲናገር የሚሆን ነው እንጂ ትንቢት የመናገር ችሎታ የሚባል ነገር የለም። ችሎታ ያለ በለዛ ጠንቋይ ያረገን ማለት ነው እግዚአብሔር። ይሲ መንፈስ ቅዱስ እኛ ውስጥ ለመስራት በቃ እግዚአብሔር በዚህ ነገር በዚህ ሰው ውስጥ ይገለጣል። መንፈስ ቅዱስ ይገለጥበታል። በምን ይገለጥበታል? በትንቢት ይገለጣል ማለት ነው። የጌታ ነገር በአማኝ ህይወት ይገለጣል እንጂ የሚገለጠውን ነገር አማኝ በችሎታው በመኖር ብዛት፣ በሳክሪፋይስ፣ በጾም፣ በጸሎት፣ በቤተ ክርስቲያን ስለበሰለ ስለቆከረመ ይኖረዋል የሚባል ነገር የለም። ሁሌ ቅርንጫፍ መሆን አለበት፣ ከጌታ ጋር መያያዝ አለበት። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ስለዚህ ከክርስቶስ ጋር ምን አድርጌያለሁ? ተሰቅያለሁ። እኔም አሁን ያ ሆኜ ምን አላረግም? ማን ይኖራል በእኔ? እኔ አልኖርም፣ ክርስቶስ ይኖራል። ምን ማለቱ ነው? ጳውሎስ ሐዋርያው ጳውሎስ ብትጠሩት ጳውሎስ ብትሉት አቤት አይልም ይላል። ወንድም እንዴት ነው ትሉት? ደና ነው አይልም ይላል ወይም አላያቸው ቆና አላየኋቸውም ይላል። ለምሳን በላም ትሉት? አይኔ አልበላም ወቻለሁ ይላል ይበላል። ነገር ግን ሐዋርያ ጳውሎስ ምንድነው የሚለን? እኔም አሁን ያሆኛል ኖርም ብሎ ሲል የምኖርበት ህይወትም ሆነ ኃይል የምኖርበት ምክንያትም ቢሆን ብበላ ለጌታ ነው፣ ብኖር ለጌታ ነው፣ ብሞት ለጌታ ነው፣ በህይወት ልሁን በሞት ይሁን የጌታ ነኝ። ይህንን ህይወት ለመኖር የሚያስፈልገኝ ሁሉ ጌታዬን እያመንኩት እየረዳኝ እሱ በሚሰጠው ጸጋ ነው። እንዴት ነው ይህን የሚያደርገው ኢየሱስ? አላውቅም። የእኔ ስራ አማኝ ነው፣ የእኔ ሙያ አማኝነት ነው። ሃሌሉያ። እኔም አሁን ያው ሆኜ አልኖርም በል ውስጤ። ይህንን እንግዲህ ለመለማመድ አንድ መጸለይ አለብን። እንዴት ነው የምንጸልየው? ጌታ ሆይ ይህንን ድርቅ ሙዝዝ ብዬ ሳይገባኝ እንደገባኝ አልኖርም፣ እባክህ እኔም እንደ ሐዋርያው ጳውሎስ አንተን እያመንኩ መኖር እፈልጋለሁ። ይሄ ነገር የገባኝ ይመስለኛል። አንድ ጊዜ አንድ እግዚአብሔር ሰው ሮሜ 6ን አስተማረና ሁለት ሰዎች አገኛቸው እና እንዴት ነው ይሄ ያስተማርኩት ትምህርት በደንብ ገብቶኛል አለ አንደኛው። አልገባህም አለው። አንደኛው ደግሞ የገባኝ ይመስለኛል ግን እንዴት እንደሚሆን አላቅም አለ። ገብቶሃል አለው። ለምን እንደሆነ ታውቃላችሁ? እንዴት እንደምናረገው የሚገባን ነገር ያልገባን ነገር ነው። ጌታ የሚያረገው ስለሆነ እኛ የሚገባን አይደለም። ጌታ የሚያደርገው ስለሆነ እኛ የሚገባን ነገር አይደለም። ጌታ የሚያደርገው ነገር ስለሆነ እኛ የሚገባን አይደለም። አንድ ሰው ምን አለ? ወፎች ሲበሩ ያያቸዋል። እና እነዚህን ወፎችን ሲሚበሩትን ብጠይቋቸው እንዴት ነው እሱ የምትበሩት? ምን ማለት ነው ምነው የሚሉን አይመስላችሁም? እንዴ ግራቪቲ የለም? ምንድን ነው ግራቪቲ? ዊ ዶንት ኖ ዋት ኢዝ ግራቪቲ ነው የሚሉት። ለምን እንደሆን ታውቃላችሁ? እነሱ የሚያውቁት ምን ብቻ ነው? መብረር ነው። አማኝ የሚያውቀው ምን ብቻ ነው? ኢየሱስን ማመን ብቻ ነው። አይ ዶንት ኖ ሃው ሂ ዳዝ ኢት። ኃጢአት እንዴት በሾኬ እንደምንመታ እንዴት አለ አይደለም መንፈሳዊ ቴኳንዶ አስተምረን። ኃጢአት እንዴት እንደምናሸንፍ ድል እንደምነሳ አስተምረንም። ነገር ግን ጌታ ምንድነው የሚያስተምረን? እሱን ማመናችን ብቻ። እሱን ስናምነው ያውቃል። ይህንን እንደ ልጅ በእግሩ መሄድ እንደሚማር የምትማሩት ነው። በአንዴ ተነስታችሁ በዚህ ብትቸገሩ አይዟችሁ። የዋህ ነው ኢየሱስ፣ ትሁት ነው፣ ይሸከማችኋል። ከዳዴና ከመውደቅ አድኖ ቆማችሁ ትሄዳላችሁ። እኔን የረዳኝ ጌታ እናንተን ይረዳል። እናንተ እያንዳንዳችሁ እዚህ የምትቸገሩ ችግር፣ ድካም ሁሉ ተደምሮ እኔ አለብኝ። እኔን የረዳ ጌታ እናንተን ይረዳል። ዳዴ እያላችሁ እየወደቃችሁ መሄድ አልቻልኩም፣ ይሄ ነገር የገባኝ አይመስለኝም፣ ያስኩት ይመስለኛል፣ ያመልጠኛል እያላችሁ ስትሄዱ ይረዳችኋል። እግዚአብሔር የተመሰገነ ይሁን። ሌላውን የሚቀጥለው ጊዜ እናያለን። እግዚአብሔር ይመስገን። የጌታ ስም የተባረከ ይሁን። ኢየሱስ ጌታ ነው። እንጸልያለን። ሃሌሉያ ሃሌሉያ። የተባረክ የተመሰገንክ መልካም ጌታ እናመሰግንሃለን። እናመሰግንሃለን። እንደ ቅርንጫፍ በወይን ግንድ ላይ እንደሚኖር ጌታ ሆይ በአንተ ለመኖር እድል ሰጠህን። አዎ ጌታ ሆይ የልጅነትህን መንፈስ አባባባ ያልክ ምትኖርበትን መንፈስ በውስጣችን አኖርክልን። ስምህ ብሩክ ይሁን፣ ስምህ ብሩክ ይሁን፣ ስምህ ብሩክ ይሁን፣ ስምህ ብሩክ ይሁን። ይህ ቅዱስ መንፈስ በውስጣችን ጌታ ሆይ አደረልን። የእግዚአብሔር ስም ብሩክ ይሁን። እኛም ልጆች ተባለን። ዛሬ በዚህ ቦታ በተካፈልነው እውነት ህዝብ ጌታ ሆይ መኖርን እንዲያቅ ጌታ ሆይ ለኔ ህይወት ክርስቶስ ሞትም ጥቅም ነው። ሐዋርያው ጳውሎስ እንዳለ ከክርስቶስ ጋር ተሰቅያለሁ እኔም አሁን ያው ሆኜ አልኖርም እንዳለ፣ ክርስቶስ በእኔ ይኖራል እንዳለ ባንተ የመኖርን ምስጢር አሳየን። ወገኖችን አስተምራቸው።
እንደምትረዳቸው እንደምትሸከማቸው በዚህ ነገር ጌታ ሆይ እንዲበረቱ ጌታ ሆይ ፍሬስክ ያፈሩ ድረስ እንደማትተዋቸው እግዚአብሔር ሆይ የሚያጸና ልብ ስጣቸው። ገዳዳውን መንገድ አንተም አትገኝበትን ለክብርም አይሆነውን መንገድ እንዲመርጡ ግደሚ ለሚፈታተን የጠላት ኃይል የጨለማ ክንድ በጌታ በኢየሱስ ስም ይሰበር፣ በጌታ በኢየሱስ ስም ይሰበር። እግዚአብሔር ሆይ ህዝብህ ጌታ ሆይ ብርሃን ወደ ሆንከው ወደ አንተ እንዳይመጣ እንቅፋት የሚሆን በአይምሮ በስንፍና ሐሳብ በሙግት በልዩ ልዩ አይነት የሚያደናቅፍ የከበረውን የእግዚአብሔርን ነገር በሚያጠላላ የሰይጣን አሰራር የጨለማ ምክር የሚመጣ የሚሰራ ነገር ሁሉ በስም ኃይል ይደምሰስ፣ በኢየሱስ ክርስቶስ ስም ይደምሰስ። አይምሮ ሁሉ ለአንተ ይማረክ። እግዚአብሔር አምላኬ በኢየሱስ ስም እለምንሃለሁ የወገኖቼን ህይወት ሊያመክን አይምሮአቸውን ባዶ የሚያረክ በልዩ ልዩ አይነት ጥበብ የተካነ የሰይጣን አሰራር በድካማቸው እየመጣ የሚዋጋ የሚሟገት ኃይል በኢየሱስ ክርስቶስ ስም ይደምሰስ። በእግዚአብሔር ልጅ በጌታ በኢየሱስ ስም በናዝሬቱ በኢየሱስ ክርስቶስ ስም መንፈሳቸው እግዚአብሔር ሆይ አንተ ያደርክበት ቅዱሱ መንፈስ በውስጣቸው ጌታ ሆይ ኃይልንና ጸጋን የሚሰጥበትን ስፍራ ጌታ ሆይ አሳያቸው፣ አሳያቸው። ስጋዊ በሆነ መንገድ ራስን ከማየት አውጣ ጌታ ሆይ። ሰውን በክርስቶስ አውቃለሁ ወደሚል ራእይ ምራቸው ጌታ ሆይ። ኦ ጌታዬ አምላኬ መድኃኒቴ ሆይ ዛሬ በቃልህ እንዳየነው ጌታ ሆይ እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በስጋ አይደላችሁ ይላል ቃል ጌታ ሆይ። ኦ እግዚአብሔር አምላኬ ሆይ ወገኖቼ በመንፈስ እንደሆኑ የሚያስተውሉበትን ራእይ ስጣቸው። ይሄ ራእይ አይከልከል፣ አይከልከል፣ አይከልከል ጌታ ሆይ። ህዝብ ራሱን መንፈሳዊ ህልውናውን ካንተ የተነሳ ያገኘውን ጸጋ እንዲያውቅ ለምንሃለሁ። ይሄንን በውስጣቸው አትም። ይሄን በውስጣቸው እግዚአብሔር ሆይ አንተ እንዳይጥሉት አድርገ እግዚአብሔር ሆይ እንድታበቅለው ለፍሬም እንድታበቃው ለምንሃለሁ። ክብር ምስጋና ላንተ ይሁን፣ ስምህ ይባረክ በጌታ በኢየሱስ ክርስቶስ ስም አሜን። Thank you.